ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 16ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኒያ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኒያ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 16 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው ትንሣኤ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢ ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ካንድ ያደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። ተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ አግሬሰር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ሁልሽም ያባ ነሽ። ያባን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም። እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያየናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን كان وزت يتطيق تمزقبة وديو تسلفا يانكس ودسر بيتو عمران يسرنيوش وانو كابو قماش من قرمتو تركبل ودزيا قدينيا بالا كوريدر قسر بيتي قبانو كاكانو سدساتا كبابي نبر بقران نابقين باللوت مردا كفلوش بررافلاي كدار اس كدار اسرنيوش كرمت تبلو تكمتوال إنياس اندرس كلهم عينون تكالبن كابو ترى بترى ودترى يوك فلوشي دلدلن جمر يني ترى في درس سوس قطر تركب على تبرو لاي ينبر عنو التات نا الزينو إيالا تي تراي إيانك كسكو دسو عمرو أير لما كبال دفلا يتكمطر جوش بمولو إقراد شو يقص لنبر يبيو يتور ميدا قصد نيوش ماغا جميع ما أكالي مسدان سوس كتر استقابا بادو يهون عالبي ينبر كفلو بسو تجانان قصايو كفو نيادا نقر لكن دقباو كلهم مسرنيا لني بوتا لمستدتنا كان نكا ودى أربا بميهونو لجوش يتتعببا كفل بيهونم تقلاي بوتا تلقا قلين مسرنيا ويتكمتو بولارو لاينا بكفلو زوريا بتتقللو تفراشوش لاينو كبزو كانت بوالا لما جمّريا جزي يمّن مجبو تالا يتكمّدك يتقدّون تدقفي بهايل تنفسك برجّمو افوي عالكو اقرين عند اسرنيا جلّي اندي زرقّا درّقوي بزو مال تقدر الدرّكو يمّاو قوصوين ورا البمّير قدّو نم اسرنيا اندي باند تملكّدك ما نم يلّم يبركّت اسرنيو جغر قصاص دوال يراسين سايو افركو أني ما أتشو يا أهل بايهونم هلوم مسرنيوش سرق إجاد الرغو يا وينيان حتى قبينا بروليج دمسون زكارغو كيهت انتمتاو طيقين كدرق السفات بيت مونون باتشرو نقركود يمساسا أسرى نبر يبيت أسب مقب إيه قبانو نجمع لها تمتاو مقب لاي تهكان نسو بساهم كدان لبتشاي تستي تبزو كانات بوهالا اندسو بلو أبيت اندت عفتين يكرفاون غلاين اندت تاتب انتدرقه غلام التاتب اندزيا يصدستين كانال نبرم ودفيتم يمينو راي مسلينيم كم سابوالا تقراي بوتا ترق قولين لطويتين يو سنقا يكمنا كوميتي عبالات يوستقرين ابتات لما تفات سبورت انتسران اقري دوب دوب همامونا الچال كتم ስለዚህ ትንሽ ሞክሬ እንቢ ስላልኳቸው ተውኝ በማክስቱዋትም እንዲሁ ወተጎቶኝ እኔ ግን እግሬ መሬት አይንካልኩ ሆኖም ሁለተኛው ቀን የእስር ጓደኞቼ ይልኩኝ አልቻሉም በተለይ ካሳዬ ዋና ስራው ይኸው ነበር ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር ካሳዬ አይዞህ ይያለ ትሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ ምናልባት ያ እርጉም ግራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ተመሙ ቶሎ ያልተወኝ መሬት ትረግ የሚሰማኝ የውስጥ እግሬን አጥንት ነበር እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም እኔ ተገረፍኩት ከአብዛኞች እስረኞች ያንሳል ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው ያም ሆኖ ቁስሉ ቶሎ አልዳንም ቀኝ እግሬ እድለቢስ ነው የስድስተኛ ክፍል ተማሪ እያለው በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋይ ላይ የተመታውት እዚሁ ቀኝ እግሬ ላይ ነው ይሄል በቃብሎ የደርግ ጽፈት ቤት ግራፊ ለይቶ የከተከተኝ ያንኑ ቀኝ እግሬን ነበር የመሰና በቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው ያልታደለ እግር ማከራዊ በገባው በማግስቱ መሰለኝ ዋናው ካቦ ቾክ ብሎ ስሜን ተጣራ የክፍላችን ልጆች መኖር ይነገሩት ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች ያረጋጉኝ። ብዙ ሳይቆይ አጸደና ወንደር ወርቅ ነኝ ብለዋል ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት የታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየው። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጸው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ፣ ቁጥር 1 እና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ በአንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦው ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢሃፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጠዋትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላም እውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካቧችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቆልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99% የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾማ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢሃፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች 3 ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢሃፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በ10 ወር የማዕከላዊ ቆይታዬ በ2 ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርብ እንኳን ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታ ውጭ አንድም ነገር አይቀምስም ነበር። እንጀራ መብላት ይቅርና ሽታው ያሳምመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይቀሰቀስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበርን። እናም አጉል ስህተት ተንኮል ሰራን። የገዛኸኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድጋልና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ሚስጥሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዘማል። ገዛኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያይናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደር። ገዛኸኝ ያን ቀን ጾሙን ዋለ። የሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው ጓደኛዬ? እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሽጥላ ጋር አያይዘን ነው። የሽጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንደሰን ደግሞ ተንከባካቢ ነበር። የሽጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀደለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንደሰን ነው። ወንዴ ቁስል አይቀፋውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘሪ ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ካንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልዋያ ሳሙናና ኦሞ ይገዛል። ዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት ይችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድሬ ሀባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያስተሰት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሎች ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኒያ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። እኮምካለሁ ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳሃል። ስለዚህ እምብር እምብር የምልበት መድረክ አልነበረም። ያም ሆኖ ለመዝናኛው ዝግጅት ላይ ያቅሜን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገዴ አሁን በእግዚአብሔር ይሄ ግጥም ነው ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው ሆኖም ዘፈንበት የጠነቀው ስረኛ ጸግሽ አብዮት ጥበቃዎች ባራት ጥይት ስተውት በሕይወት ተርፏል የሚገርመው በአንጻራዊነት ቶሎ ተፈቷል ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው መግደል ይቅርና መሳሪያ ይዞ አያውቅም የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም መንገዱ ቢዘጋ ያሰሳለት ቢሆን ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም አቤት እናትነት ሌላው መስናኛችን ግርግዳ ላይ ባሉ ቅርጾች ነበር የግርግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው ሆን ብሎም ሊሆን ይችላል ግርግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው ስለዚህ ኖራው የተለያዩ ቅርጾች ሰርቷል እኛ ደግሞ በመናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን ካስታወስናቸው ስዕሎች መካከል ፈረስ ጋላቢ ዘንዶ ጭራ አልባ ዶሮ ፀሐይ ጺማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል አቤት እዚህ ላይ ነው የምትነቃው ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ አልደግምልህም ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር አሁን አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር ላመሰግነው ፈልጋለሁ በዳቦ ቡጥም በርካታ ነገሮች እንሰራ ነበር ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን ቼዝ ዳማ ፒፓና መተርኮሻ ትዝ ይሉኛል ሌላው መደበሪያችን ፊታችንን በመስታወት ማየት ነው ጠርሙስ ባይገባም ምናችን ሞኝ ነው ሳህን ላይ ውሃ አርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን በደንብ ተዝናንታችሁ ነበር የምትኖሩት እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው ጥሩ ጥሩን ንገረኝ እኮ ነው ያልከኝ ከፈለክማ ሰቆቃውንም እነግርሃለሁ የጭካኔ ጣሪያ በታሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም ግን ሆኗል የባሳት ሳምጣ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን ምግብ ስንበላም አንቸገርም ነበር ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል ቢያንስ ለ30 ደቂቃ ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለእኛ ተቀንጭቦ ነበር የተሰጠን የእኛ ሰማይ ሁለት እርምጃ ከማይበልጠው በኮሪደሩ ስፋት ልክ ነበር ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን እድለኛ ከሆንም ፀሐይ በቀትልና እንቁልልጭ ትለናለች የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም በቅርብ ርቀት የተገነባው ግንብ የአምሳ አለቃ ተሾመ መኖሪያ ቤት አጥር ነው እዚያ ነበር እንዴ የሚኖረው አዎ ስለ እሱ በኋላ እነግርሃለሁ አሁን አታቋርጠኝ በተለይ ከህዳር ታህሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከአርባ ወደ ስልሳ አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እረፍ። ታዲያ እንዴት ነበር የምትተኙት? ማታ የስቅ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስቅ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደ ዚፕ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመር። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍል ውጭ ኮሪደር ላይ እንድናድር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ፣ ምርመራውን የጨረሰ። ሁለተኛ፣ የደርግ ሰው የአጋር ድርጅት አባላት መሆን። ሶስተኛ፣ ከፖለቲካ ውጭ የታሰረ። አንዳንዴ የአባም ቢሆን በግርፋት የተጎዳ ልጅ ካቦው ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን። ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደ ሰው እናድራለን። ዝናብ ሲዘንብ ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ከክፍሉ ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የእናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቀሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ተገላጭ የሚወጣው ላብ ቤቱን በውሃ ያርሳል። ከጣራ ላይም መንጠባጠብ ይጀምራል። ይያልበቃ ብሎ ቷን ያቆረቆንች ግድግዳው ተፈልፍሎ ላያችን ላይ ይረግፋል። የዘናምሮ ጠበብቶች በተፍስቃይ የሚረኩ የሚሏቸው የእስር ቤት ሐላፊዎች ይህን ግፍ ይፈጽሙ ትንሽ እንኳን የሐዘንታ ስሜት አይስማቸውም። ጣር በላብ ተነክረን በተፋፈገ አየር ደንዝዘንና በቆሰል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በነዚያ ክፉ ወራት ትልቁ ችግር የቆስለኞች ሁኔታ ነበር። የውስጥና የላይኛው ግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ለሊት በሚፈጠረው ሙቀት ቆስሉ ስለሚሞቀምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቆስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። ግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቆስሉ ከአንድ ቀን በላይ ከታሰረ ስል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸራቢዎተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ።
ያሱልነት ይነጋ ይጠባ በጣም አንደምት ጆሮአችን ተለብለ ተባን ደሙክት ለጀነ ፈንታ ለካስ ጆኖርዳ ግንኛ ተበተነ አረካነ ፍታ ይፋሽቶይ ተፋ የተንቆጠቆጠ በዲስኩር ምንየና ይያጥር የሚልክ እንደ ሰማይምና እንኳንስ አካላት ተራ በእንዲና ወግማ ይሄግ አውልቆ ደበተ ገበና ነጻነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰነ ለመብለቁ በፊት እየተኮነነ ተኮኖ መብለቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መታፈን መረሸን መዘልዘል መገደል መጠበቅ መታመስ መከፍከፍ መረገጥ መሰደድ መዋረድ መታፈን መመተር የመከራ ቁማር የጥፋቱን ግዛት ሲነበብ ሲነበብ ስንት ዓመት አለፈ? ሀይቲ ሂርፍ ይብቃ ታምር ሊነበብ ነው ለጥቂ የተጻፈ ባርነት ክልነት ነፃነትን ማርከው በረዱ ቀንፏቸው ካባዋን አፍልቀው ኩታዋን ደርበው ጫማዋን ተጫምተው ውለው ተኳኩለው በአለምነት አምሳል በነፃነት አምሳል ተናጥሩ ደፍረው ከሷን ስታትም የእኛን ነፃነት ለዛዋ ለሀይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምረት አጀብ አጀብ ዲሞክራሲ ተበኩር የመጣች በላሲ ሀሳብ የመሲህ የቀብር ተይዚ ግናኮ ግናኮ የመረጡልንን ደግመን ተመረጥለን የሸግኑልንን ደግመን ተሰየምለን ያሰቡልንንም እሺ በጎታለን ነፃነት ታጣ እንጂ መብትማ ወጥፈነ ዘመናዊ መጣፍን ዘመናዊ መኳንን እናንተ ጌቶቹ እንግዲህ ኃይል መቼም ለእናንተ ታይታችሁ መጡብና ብለን እንግዲህ አንናገር አፋችን አይወጣ የእናንተ መጣፍ በእሷን እኛ ለሚመጣ ብድር በጅ ይቀራል ይወረዳታ አልገባነ ብሏል ከስፋል ተሰባንም የእናንተ ይትባህር የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ ሰላም ታለ መስጠት ይበርጓላችሁን እችጓላችሁን እችለቶ ሰላም ታባድ ያልቆየንን እንዳንጎረበት ዝናራችን ያረን ዝናር እንዳንፈላ ተቁ ጠበቅም ፀሐዩን ጋበን ሶስ ካላችሁ እንድንደርስ ከግብ ራሳችን ፀሐይችል የሚያንገበግብ እናንተስ ይዛችሁ ባለ ኦፕሽን ቅላት የማናስብ ምንኛ ይከረማል የበጅልን ስርዓት ነጓድ ግራቢያን ይሁኑም ለሞግቤት ለንዲና ሞግቤ አእምሮ ስቤት የመብትነት አንድ ማሰላቱን ሰነት ምንኛ ስርዓት ምኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞትልኪት ቃላ ግድግዳ ውረሃት መቅሰብ ማዋትር የሚሉ ጉግማን ጉብ ተናጠፎን መርግ ወልድ ይመጣል እንደፈፍነግ አንዳ አስብ ሆኖ ካረገርግ መከታ ጠፍቶ ከለላ ጥግ እንባት የቀሸት እንባፍላግ የህፃናት ያሩብ ለጤንጂ መኮነን እንደ ኩንቺ እንደ ሽኔ መዋቅር 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 የትኝት መዋቅር በየብ ባየር በባህር ሀሳብ ሲንተከተክ ተገጥሞ ባርብሞ ህሊና ላይ ማስር ሙሎ ተፈጽሞ ልብን ሲያሸልበው ያለውን ታግሞ ብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አክትሞ ያከበከብነ ምንኛ ተቋላመጥን አየ የጆሮአችን ጠቁሞልን ለአፋችን ዋርትያ በየቦታው ተንተያ አወ አንዲት መራፍ ስራዘሪያ ምክር ምህው አሯን ለውጣ ውደቷን አፈዝማ አመት ሲለጠጥ እንደ ጎማ የተከን ጸማቅለው ባለመካር ነጋ ተጣልተው የሚገላግል የጠፍቶ ዳኛ አገረ ሆኖ መምተኛ አባቤ ጎት ምጋኛ ተመስኮ የመጣ ቁራኛ አብይቶብን አደንዛዥ በስጋችን አብዛዥ በነፍሳችን አብዛዥ በጭቃችን አብዛዥ በአኑሯችን አብዛዥ በአሳባችን አብዛዥ በቤታችን አብዛዥ በንብረት ሁሉ አብዛዥ ምርጫችን አብዛዥ ዲሞክራሲ ኦፍላ ተጨማርካ በእዥ ድርድር ተጠራሙታ ትክል ትርዥ ብርዥ ዋዬ ወዮ የኢትዮጵያ ህዝብ የአርበኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትነበብ ዘበቱ ባህዛብ አርሶ አደሩ ታርቦ ያባደር ተጨምቆ አውልቶ ተተክለው ሰሩክ የሚጣሩ ስንፋዊ ተጠራርተው ከጽና አርያን የሚፈካከሩ ከነጻት በኋላ ፍዓት ወደ ነብስ ሆኖ አለን የሚያይባት ምድር ሰርፋቸሩ የእናንተ ነው አሉን ምርቱ ፍሬ ምድሩ ባለጸጋ ሆነው እነሱ በኮሩ የእናንተ ነው አሉን ሞገሱና ክብሩ እነሱ ባጌቁ እነሱ ባማሩ የእናንተ ነው አሉን ወሩ እንደ ሰሚ ታቦት ሁሌ ሲወደሱ ለንካፋይ ትብነቻ ቃላቸው አንድ ስጡ ብቻ ቋንቋቸው አንድ አንዱ ብቻ አስቀድሞ ቁጣዛቻ ኪቡርኪ ለግብቻ አንዱ 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 ነጋ ተባተ ቦት ቦቱ ሰማይ ውጡ ምድር ፍረሱ አገር መሬቱን ቋቱ ብቻ ብርሊቱን አንዱ ብላችሁ አንዱ ራችንን ሰጠነ ጉልበታችንን ከሰከፍነ ወረት ይታማጠጥነ ይብሳት ካንታ እያለ አገሬኛ መስሎነ አገር ያከርል መስሎነ ይህና ታክቲክ ብለነ ክብራችንን ሰጠን አፍረት ተቀበልነ ወታሪካችንን በርካሽ ለወጥነ አሜን አሜን ብለን ስንከፍልለት ጊዜ የተባለ ግብር ሊጠይቀን ገባ ለብር ላይ በህል ሊተገበርንማ ምን ቀረን አገር ክልበልታ ክልበልታ አደረጉን አሻንጉሊት ኢትዮጵያን እያጣናት አለ አሉ የእናንተናት የፈርቷቸው ናት አገርማ ጠፍታ በዚያ ዘመን ስንባትል ስንቀለብ ታይቷል አሉን ዱካዋ ወደ ኩባ ወደ መስኮብ ምሳ ጎበዝ ፍለጋ ነክንክ በገር አገር ጠፍታ እንዴትከ በአንድነት ተነስተን ታልወጣን አጥራ አገራ ትገኝም ትልፈት ብንነሳ ተነስ ወደፊት ተቆጣ አገር ሲሄድ የአባት ታሪክ ታዋ ሳይለብስ ደበዛው ሳይጠፋ ባይረም
Thank you.
Yeah!